ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስልኝ እንደምን አመሻችሁ ወንድሞቻችን። ዛሬ እሁድ ሰኔ 30 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሳምንቱ ውስጥ የተጠናከሩትን አበይት ዜናዎች የምንተነትንበት የፍቃድ ዜና ፕሮግራማችን በቅድሚያ ይቀርባል። በማከታተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዲሞክራሲ ሀተታዎችን አሰምተን በመጨረሻም የብርጋዴር ጄኔራል አሳምነው ጽጌ ልጅ ወተቤት መሀሌት አሳምነው በሰጠችው ቃለ ምልልስ ክፍል አንድ ፕሮግራማችንን እናጠናቅቃለን።
ፍቃሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
በወያኔ ህወሓት መቅረቡ የሚነገርለት የአማራ ገበሬዎች በስፋት የነፍስ ወከፍ የጦር መሳሪያ መታጠቃቸው አደገኝነትን አስመልክቶ እርምጃ እንዲወሰድ ባቀረበው መመሪያ መሰረት በስልክ የትጥቅ ማስፈታት ዘመቻን ለማስጀመር ከባዴን አሪፋ ሽማምንት ጋር ምክክር መያዙ ለማወቅ ተችሏል። የአማራ ህዝብ ከየትኛውም የኢትዮጵያ ህዝብ መጠሪያው የሆኑት መፈናቀል፣ መገደል፣ መሳደድ በአጠቃላይ ሰብአዊ ክብሩን በመገፈፉ የራሱን ህልውና ለማስከበር የነፍስ ወከፍ መሳሪያ መታጠቅ የግድ ሆነበትና ታጥቋል እየታጠቀም ይገኛል። በርካቶች ይህ የአማራ ህዝብ በገዛ ራሱ መሳሪያ መታጠቁ ከተለያዩ አቅጣጫዎች በተለይም ከህወሓት ከኦነግና ከኦዴፓ እየተሰነዘሩበት ያሉት ጥቃቶችን ለመመከትና ወደፊት እየተደገሰለት ያለውን ፍጅት ለመቋቋም በመሆኑ ፍትሐዊ መሆኑን አበክረው ሲያስረዱ ይደመጣል። በቤኒሻንጉል በቀስት አማሮች ሲፈጁ፣ በወለጋ ቤቶቻቸው በእሳት እየጋዩ ሴቶች እየተደፈሩ በጥይት ሀብት ንብረታቸውን ጥለው እንዲወጡ ሲደረግ፣ በአጣዬ በከሚሴ በካራቆሬ ወዘተ ጥይት እንደ ዝናብ ወርዶባቸው ሲረሸኑ፣ በራያ በወልቃይት ወጣቶች በህወሓት ታጣቂዎች እየታፈኑ መዳረሻቸው እየጠፋ ባለበት የአማራ ህዝብ ራሱን በራሱ ማስታጠቁ ህጋዊ እንጂ በህገ ወጥነት ሊፈረጅ እንደማይገባው ብዙዎች ያስረዳሉ። ይህ የአማራ ህዝብ መታጠቅ ህወሓትን ኦዴፓንና መሰሎቻቸውን እያስደነገጠ መሆኑን ከተለያዩ የበቀል እርምጃዎቻቸው መገንዘብ ይቻላል ተብሏል። ጀነራል አሳምነው ጽጌ የታጠቁ የአማራ ገበሬዎችን በኃይል ትጥቅ ለማስፈታት ዘመቻ ጠንቅ እንዳለው በመግለጽ በክልሉ ሽማግሌዎች አስተዋጽኦ ተቀባይነት አግኝቶ በብር ሸለቆ ወታደራዊ ስነ ስርዓትና የመስተያ ስልጣና እንዲያገኙ ማድረጋቸው የሚታወስ ነው። የሁኔታ ለማስቆም ጀነራሉ በመጀመሪያ ከስራ ማስወገድ፣ ከዚያም እንደዚህ ቀደሙ በተከነባበረ ክስ እስር ቤት መወርወር፣ ሁለተኛ ሁኔታው የማያመች ከሆነ ማስወገድ የሚል ምስጢራዊ መመሪያ ለዋነኞቹ ሽማግሌዎች መድረሱን ከውስጥ አወቆች መገንዘብ ተችሏል። የተፈራው የአማራ ህዝብ መታጠቅ አጠቃላይ የፖለቲካ መልክዓ ምድሩን ወደ አማራ የበላይነት ይለውጠዋል የሚል ስጋት ያደረባቸው ህወሓት፣ ኦዴፓና የተወሰኑ የአዴፓ ሹመኞች በጀነራል አሳምነው ግድያ በወንጀል ተጠያቂዎች መሆናቸው በስፋት ይነገራል። ጀነራል አሳምነው የወሰዱት እርምጃ ራስን ከነፍሰ ገዳዮች የመከላከል እንጂ የፈጠራ ወሬዎቹ መፈንቅለ መንግስት ወይም መፈንቅለ አስተዳደር የሚባሉት የነፍሰ ገዳዮቹ ማደናገሪያዎች ናቸው ተብለዋል።
በባህር ዳርና በአዲስ አበባ ከደረሰው ጥቃት ጋር ተያይዞ አገዛዙ የሚያካሂደው እስርና ፈና እየተጠናከረ ከመሆኑም በላይ እስሩ የሐሳብ ነጻነታቸውን ተጠቅሞ ትችት የሰነዘሩትን ሁሉ እያጠቃለለ መሆኑ እየተነገረ ነው። ከአማራው አካባቢና ከአዲስ አበባ በርካታ ዜጎች እየተያዙ መሆናቸውን መረጃዎች ይጠቁማሉ። ከመፈንቅለ መንግስቱ ጋር ግንኙነት አላቸው በሚል ከተያዙት መካከል አንደኛው አቶ ማስተዋል አረጋ የተባሉት የገቢዎች ሚኒስቴር ባልደረባ የነበሩት ሲሆን ግለሰቡ ከጥቂት ጊዜ በፊት ተቋሙ ከወያኔ የበላይነት ወደ ኦህዴድ የበላይነት ተሸጋግሯል የሚል ሐሳብ በአስራት ቴሌቪዥን ላይ በመናገራቸው ከስራ የተባረሩ መሆናቸው ይታወቃል። መፈንቅለ መንግስት ሊያደርጉ አድመዋል በሚል የጥርጣሬ ወንጀላ በቁጥጥር ስር ውለዋል የተባሉት በሪሁን አዳነ፣ ማስተዋል አረጋ፣ ስንታየው ቸኮል፣ መርከቡ ኃይሌና ጌዲዮን ወንደሰን በጨለማና ቀዝቃዛ ክፍሎች ታስረው እየተሰቃዩ መሆናቸው ተነገረ። ይህ የተገለጸው በእስረኞቹ ጠበቃ በሄኖክ አክሊሉ ሲሆን ሁኔታውን ይፋ ያደረገው በፍርድ ቤት ትዕዛዝ እስረኞቹን ስለ ሁኔታቸው አነጋግሮ መረጃ ካገኘ በኋላ ነው። እስረኞቹ በጨለማና ቀዝቃዛ ክፍሎች ውስጥ ከመታሰራቸው በተጨማሪ በቀን አንድ ጊዜ ብቻ ለመጸዳዳት እንደሚወጡም በተጨማሪ ተነግሯል።
በባህር ዳር ከተከሰተው መጠፋፋት አንስቶ በበርካታ የሀገሪቱ አካባቢዎች አፈናና ስራ በስፋት እየተካሄደ መሆኑን ከተለያዩ አቅጣጫዎች ከሚደርሱን መረጃዎች መገንዘብ ችለናል። በሐረር፣ በኦሪንችቲ፣ በአዲስ አበባ፣ በጎንደር፣ በጎጃም፣ በወሎ፣ በሸዋ ወዘተ በርካቶች እየታፈኑ ወደማይታወቁ ቦታዎች እየተወሰዱ መሆናቸው ሲታወቅ ከጥቂቶቹ በስተቀር ሌሎቹ ፍርድ ቤት ያልቀረቡ ከመሆናቸውም በላይ የት እንደታሰሩ እንደማይታወቅ ከተለያዩ ቤተሰቦች ከተገኘው መረጃ መገንዘብ ተችሏል። በአዲስ አበባ በተለያዩ ቀናት በተለያዩ አውራ ጎዳናዎች ድንገተኛ ፍተሻዎች እየተካሄዱ ሲሆን በፍተሻው መታወቂያ የሌላቸውና መታወቂያው ላይ አማራ የሚል ያለበት እየታፈሱ መወሰዳቸው ከዓይን እማኞች መገንዘብ ችለናል። ይህ በእንዲህ እንዳለ የጀነራል አሳምነው ጽጌ ባለቤት ወንድም እና ሌሎች ዘመዶች እየታደኑ መታሰራቸው የታወቀ ሲሆን የስራቱ ሰበብ ሰዎቹ ስለ ጀነራሉ በጎ እውነት ሊናገሩ ስለሚችሉ ይህን ለማፈን ሊሆን እንደሚችል ብዙዎች ይናገራሉ።
በአዲስ አበባ እየተስፋፋና እየተንሰራፋ የመጣውን ልመና ለማስቀረት የከተማዋ አስተዳደር የህግ ረቂቅ ያዘጋጀ መሆኑ ተገለጸ። የህግ ረቂቁ ተጫዎችን ለመቅጣት የታቀደ መሆኑን ተገልጿል። ለችግረኞችና ለስራ አጦች ቋሚ ስራ አዘጋጅቶ አስተማማኝ ገቢ የሚያገኝበት ሁኔታ እንደመፈጠር ልመናን በህግ ለማስቆም ማቀዱ የአስተዳደሩን ምንነት በጋድ ያሳየ ሲሆን ተጫዎችን በህግ ለመቅጣት የመነጨው ሐሳብ ኢሰባዊና ኢሞራላዊ ነው የሚሉ በርካቶች ናቸው። የኤሌክትሪክ ስርጭት ፈረቃ ሊቀጥል እንደሚችል ታወቀ። በይፋ የታወጀው የኤሌክትሪክ ስርጭት በሰኔ መጨረሻ እንደሚያበቃ መነገሩ የሚታወስ ሲሆን ላልተወሰነ ጊዜ እንደሚራዘም መረዳት ተችሏል። ይህ የኤሌክትሪክ ስርጭት ይፋ ሳይደረግም አመቱን ሙሉ በተደጋጋሚ ይቆራረጥ እንደነበር የሚታወስ ሲሆን ለፈረቃ መጀመር የተሰጠው ምክንያት ከእውነት የራቀ ለመሆኑ በስፋት መዘገቡ የሚታወስ ነው። የግድቦቹ ችግር መቀየር የሚገባቸው በየግድቦቹ የሚገኙ የኤሌክትሪክ መሳሪያዎችና ተያያዥነት ያላቸው ሌሎች መሳሪያዎች ሲሆኑ ግዥውን ለመፈጸም የውጭ ምንዛሪ ባለመኖሩ ችግሩ እየተባባሰ ሊሄድ እንደሚችልና ምናልባትም የፈረቃው ጊዜ እንደሚራዘም ለጉዳዩ ቅርበት ካላቸው ወገኖች መገንዘብ ተችሏል። ከዚህ በተጨማሪም ግድቦቹ በደለል የተሞሉ በመሆናቸውና የደለል ጠረጋ ለማካሄድ ከፍተኛ ገንዘብ ስለሚጠይቅ ይህም ችግሩን እያባሰው ሊሄድ እንደሚችል ብዙዎች ስጋታቸውን ሲሰነዝሩ ይሰማል።
የኢትዮጵያ ንግድ ባንክ ሰራተኞች ማህበር ለባንኩ የበላይ አመራሮች በሰራተኞች ላይ እየደረሰ ያለውን በደል ዘርዝሮ በህብረት ስምምነቱ መሰረት ጥያቄ በተደጋጋሚ ቢያቀርብም ሰራተኞቹ በእንቅስቃሴ እየተጋፋፉ መሆናቸው ታውቋል። በህብረት ስምምነቱ መሰረት የሳምንት ስራ 41 ሰዓት ሲሆን ባንኩ በማናለብኝነት 48 ሰዓት ሰራተኞች እንዲሰሩ እያስገደደ መሆኑና የእድገት መስፈርቶችም ከህብረት ስምምነቱ ውጭ የሆኑ በመሆናቸው እንዲስተካከሉ የንግድ ባንክ የሰራተኞች ማህበር ለሰራተኛና ማህበራዊ ቦርድ ጥያቄ አቅርቦ ውሳኔ እየተጠባበቀ መሆኑን መገንዘብ ተችሏል።
የኮሚቴ ጋጋታ ፋይዳ ቢስ መሆኑ ተነገረ። በዚህ በአንድ አመት በመደመር ስም ትርምስ በተፈነበት ከምን ጊዜውም በላቀ ብዛት ያላቸው ኮሚቴዎች እየተቋቋሙ መሆናቸው ችግሩን ከማባባስ ውጪ አንዳች ፋይዳ እንዳላስገኙ በርካቶች በመረጃ ሲገልጹ ይስተማል። የሰላም ኮሚቴ፣ የድንበር ኮሚቴ፣ የብሮድካስት ኮሚቴ፣ የገበያ አረጋጊ ኮሚቴ፣ ግሽበትን አረጋጊ ኮሚቴ ወዘተ የሰኙ መቋቋማቸው የሚታወቅ ሲሆን ከፍያሚያቸው ባለፈ በተጨባጭ ምንም ዓለም አንቀሳቀሳቸው በማንሳት ብዙዎች ትዝብታቸውን ሲገልጹ ይስተማል። ለምሳሌ የሚነሳው የግሽበት ምንጩ ራሱ ዘረኛው አገዛዝ ከገንዘብ ህትመት ስርዓት ውጪ ባለ 100 ብር ኖቶችን በብዛት እያተመ በገበያ ውስጥ በማሰራጨቱ የብርን የመግዛት አቅም እያደቀቀው እንዳደቀቀው እየታወቀ የግሽበት አረጋጊ ኮሚቴ እንዲቋቋም ማድረጉ የህዝብን ተቃውሞ ጸጥ ለማድረግ የታሰበ መሆኑን መገንዘብ እንደማያዳግም ብዙዎች ያስረዳሉ። ለለቱ ያዝናቸው ፍካሪ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ደግሞ የኢትዮጵያ ህዝብ በከፊልም ቢሆን እድል ሰጥቷቸው ነበር። ወያኔን አገለልን ያሉት እውነት መስሎት ኢትዮጵያ ሲሉ አምኖ በተካሄደው አደናጋሪ የቀስቀሳ ዘመቻ ተደናግሮ ተበሳይሆን ትሻሊሆኑ ይሆን ብሎ በተስፋ ግን ሽሮቹ አላስቻላቸውም። ሳይውሳደር ማንነታቸውን ገለጹ። ሶሲያሊስት ኢትዮጵያዊነት ወዲያውኑ ተነነ። ጽንፈኛ ዘረኞችን በክብር እንግድነት ጋበዙ። የህዝብን የወያኔ ኢህአዴግ ወገብ ጥያቄ አናከብርም ከማለታቸው ሌላ የምን የሽግግር መንግስት እኔ ነኝ የማሻግራችሁ ብሎ የወያኔው ኮሎኔል ተፋለቀብን። ምታት ቡድኖችን ቆለቆሉ። የባህል ቅጥረኝነታቸውን ደጋግመው አሳዩ። ከመቀስፋትም አስቀያሚ መልካቸውን በጌዲዮና ቡራዩ አሳዩን። የቀጠለውን የምናውቀውና በስቃይ እየኖር ነው ያለ ነው። ሹሙ አገራችንን ሊጎዳና ሊያዋርድ መምጣቱን ከጠዋቱ ነው ያሳየን። በነፍሰ ገዳዩ ኢሳያስ ፊት ሲቅለሰለስና የሀገር ክብር ሲያዋርድ ብቻ ሳይሆን ለእነ ሳውዲም ሲሰግድና አሜሪካ በሰጠው አማካሪዎች ራሱን ሲክብ፣ ዋናው ግን አማራ ክርስቲያን በምንጭ አማረር ነው ያለውን ወንጀለኛ የክብር እንግዳ ብሎ ሲያቅፍና አጋሩን አስመራ ድረስ ልኮ ኦነግን ተለማምጦ ሲያስገባም ነው። የመጀመሪያ እንግዶቹና ዛሬ የኦሪፋ አባል የሆኑት የአሶሳ በደነው ወንጀለኞችን እነ ሌንቾን ይጠቅሷል። የኢትዮጵያን ሰንደቅ ዓላማ በኦነግ ባንዲራ ለመተካት የሰጠውን እድልና ማበረታቻ ያስታውሷል። ከመቀስበት በዋና ዋና ተቋሞችና ቦታዎች የብሔረሰቡንና የሃይማኖቱን አባሎች ሾሞ ዳግማዊ ወያኔ ሆነብን። ድሮስ ምን ኖሮ ማለትን አስከተለ። በአንዲት ጥቂት ዓመት ውስጥ ዘረኛው አገዛዝ መቀጠሉና በአስከፊ መልኩ ወንጀል ሊሰራ መነሳቱ ተረጋግጦ የተደቀነውን የተክለሰብ ባለቤት ሊሆን የከጀለው ሹም እየከሰረ ዋሾና የከፋ ዘረኛ ሆኖ ተጋለጠ። በየቦታው በመዞርም ሲለፈፍና በማያውቀው ሁሉ አዋቂ ነኝ ብሎ ሲቀባጥር ጠዋት ነጠቅነቱንና ዶክተር የተባለው ያው እንደ ወያኔ መሀይም ዶክተሮች መሆኑን አስመሰከረ። ሹሞቹ የኦሮሞ ጠባቦችና በዋናው ደግሞ የፍጹም ስልጣን ጥመኞች ናቸው። የሽግግርን ሂደት እምቢኝ ብለው የገለማውን የምርጫ መንገዳቸውን ሊጓዙበት መነሳታቸው ይህንኑ ያረጋግጣል። ስርዓት አልበኝነትን በዘረኝነት አጅበው አስነውብን፣ ሰላምን በሀገር ያለ ይመስል፣ የወያኔ ምርጫ ህግ የተቀየረ ይመስል፣ ምርጫ ብለው የሚያሾፉብን አንድም ንቀት መሆኑን ህዝብ አላጣውም። ግዴ በመገርሳ ተተካ እንጂ ለውጥ የለም ብሎ ህዝብ ለመደምደም ወዲያውኑ ተገዷል። ሁሉም ዘጋ እንደሚያውቀው የኦሮሞ ህዝብ ለመብቱ መከበር ለረጅም ዓመታት ያደረገውን ትግል በማይወክል መልክ የተመሰረተው ኦነግ ኦሮሞ ኢትዮጵያዊ አይደለም በሚል ሐሰት ራሱን በፍቶ ነፃ ኦሮሚያን ማቋቋም ነው ግባችን ብሎ የቆየ ነው። ያይተማሪ ድንቢጥ እንበልና ኦነግ ሻቢያን ኮርጆ የኢትዮጵያ ቅኝ ተገዢ ነን ማለቱና አሁንም በመርሃ ግብሩ ይህን አቋም ማንጸባረቁም የሚታወቅ ነው። ኦነግ በኦሮሞ ህዝብ ትግል ውስጥ በጠርዝ የፖለቲካ ምድረ በዳ የከረመ ሲሆን ባገኘው እድልም መሪዎቹ ከመጣው ባለነፍጥ ጋር ለመግጠምና የስልጣን ፍርፋሪ ለመካፈልም ወደኋላ ሲሉ አልታዩም። ፋሽስቱ ደርግ ሲመጣ ዋና አጃቢና ቀበልተኛ ታጣቂ ሆነው ወንጀል ፈጽመዋል። ፋሽስቱ ደርግ ለህዝብ ለኦሮሞም ጭምር የማይጠቅም ነው ብሎ አምርሮ የታገለው ግን ህብረ ብሔሩ ኢህአፓ መሆኑን ህዝብ አረሳም። ወያኔ ለስልጣን ሲደርስ መለስ ዜናዊን በህገ ወጥነቱ እንዳያጅቡት ቢመከሩም እነ ሌንጮ ሱዳን ተጫነን በሚል ሄርማን ኮሆን ወደ አዘጋጀው የእጅ መስጫ ጉባኤ ወደ ለንደን አምርተው ሌንጮ ራሱ እንዳለው የበይ ተመልካች የግድግዳ ዝንብ ሆነው ተቀለደባቸው። ወያኔ ሽግግር ሲልም ከድጋፍ ውጭ ምንም ሳያሰሙ ያው 12 በርጩማና ሹመት ቢቄም ተሰጥቷቸው ሳይሳድር ከገዛ አገራቸው ውጡ ብሎ መለስ ዜናዊ ሲያስወጣቸው ሌንጮና ዲማ ቤተ መንግስት ሄደው ከመለስ ተላክሰው መውጣታቸውን ወያኔ ወደ 20 የሚቆጠር ዜጎችን ኦነግ ብሎ ይዞ ባለበት ታሪክ ይመሰክራል። ለማይረባ ስልጣን ሲበቁም እድናገኘን ብለው የተፋት ጉዟቸውን መያያዛቸውን እነ ኢብሳ ጉተማ የትምህርት ሚኒስቴር ተብለው በሰሩትም ታዝበናል። መላው የኦሮሞ ህዝብ ግን ለወያኔ ሳይገበር ተረጣፊውን ኦህዴድንም ጨምሮ ሲታገል እንደነበር ታሪክ ያስታውሰናል። ይህን ሁሉ ወደ ኋላ መለስ ብለንና ጫና ፈተን ለማንሳት የፈለግነው ኦነግ ከስረ መሰረቱ በጸረ ኢትዮጵያ ጸረ አማራ ቅኝት በመጠመዱና በተለይም ለጸረ ኢትዮጵያ አረቦች ለወያኔና ሻቢያ እንዲሁም ለሚስዮናዊ ክፍሎች በመስገዱ ኢትዮጵያዊ የሆነውን የኦሮሞ ህዝብ ጥቅም ከቶም ሊያስጠብቅ ሳይችል ሲኳትን የከረመ ስብስብ ሆኖ ቆይቷል። ከህዝብ ተነጥሮ በሻቢያ ጉያ በመግባቱ ከሌሎች ኢትዮጵያውያን ኃይሎች ጋር ሊተባበር የሚችልበት ሁኔታ ጠቀም ብሎ በተጨባጭ መዘጋቱም በገቢርና በተጨባጭ የታየ ነው። ያፓ ከኦነግም ከወጋኔን ግንባር ለመነጋገር በሞከረበት በኢትዮጵያ ስር አንሆንም ወይም አይደለንምና እናንተም ብትሆኑ ትምክህተኛ አማሮች ናችሁ የሚለውን ምላሽ ብዙ ጊዜ እንዳገኘ አልረሳንም። ወያኔ ለመጣል ህዝብ ሲተባበርና በተለይም በኦሮሞና አማራው መሃል ኦነግም ወያኔ የሚገነቡት ግድግዳ ሲፈርስ ለብሶ የተቀመጡትም ለዚህ ነው። የህዝብን ትግል አሜሪካና ረቦች ተመሳጥረው ሲያፍኑና ኦህዴድን ሲያመጡ የቡድን ሲያኩት ኦነግ ነው እንደተባለው ሁሉ ባለመኝ ጫባዮቹንና ኦነግን ጋብዞ አጥፎ በሀገር አስተማራ። ዘረኞች ተፈልገው በሁሉም መስክ ተሾሙ። በተራራ ፀሐይ ኦነግ 19 ባንኮችን ዘርፎ ገንዘብ ሲሰበስብ ለባለመኝ ጫዎቹ ሚዲያ ደግሞ ሹሞቹ ራሳቸው ግማሽ ሚሊዮን ብር እርዳታ ሰጥቶ ይህን መሰል እርዳታ ለሌላ እንኳን አማራውን ገደላችሁ ያላቸው ሚዲያም በቅርቡ ለግሰዋል። የተገበው ሲሄድ የተራበው መጣ እንዲሉ እነዚህ ዘረኞች ደግሞ ጭራሽም ለከተና ይሉንታን የማያውቁ ሆነው ህዝብን በስጋት ላይ ጥለዋል። አዲስ አበባ የኛ ማለታቸው ብቻ ሳይሆን መጤ ይውጣ ብለው ባለቤቱን ህዝብ ላይ አባረሩም ተነስተዋል። ይህን የተቃወሙትን ይኸው እያሳደዱ ናቸው። ላልተፈቱት የፖለቲካ እስረኞች በሺዎች የሚቆጠሩ አዲስ አጀብ ልቀውላቸዋል። ግራ ቀኙን እያፈሱ ናቸው። የሹሞቹና የነኦነግ ህብረት ማለትም የነኦነግና ኦህዴድ ጥምረት ለኢትዮጵያ መከራና ስቃይ አብሳሪና ለህልውናም አደጋ ሆኖ እነሆ ተገኝቷል። የኦነግ ወይም የጠባብ ኦሮሞዎች የፖለቲካ መስበር ከታሪክ የተጣላ ሲሆን ዋና ይዘቱ ኦሮሚያ በሚል ግንጠላን እውን ማድረግና ጠላት የሚሉትን አማራ ህዝብ መፍጀት ነው። የአኖሌ ሐውልት ብለው ሲመሰርቱ በምስራች ኮሚቴው ሹሙ እንደነበረበት እናውቃለን። ካረፉ ምዕት ዓመት ባለፋቸው አጼ ምኒልክ ላይ የሐሰቱን ዜና እየረጩ ጥላቻን በትውልድ ለማስተላለፍ ሲባክኑ የቆዩ ሲሆን ዛሬም ከስልጣን ቦታ ሆነው ተግባራዊ ሊያደርጉ እየጣሉ ናቸው። የኦሮሞን ህዝብ ኢትዮጵያዊነት አጥብቀው በመካድና ታሪክን የማያውቁ ወጣቶችን በጥላቻ በመቃኘት ወንጀል ላይ መሰማራታቸውም ይኸው እየታየ ነው። ራሳቸው ከደርግ ተባብረው በኦሮሞም ላይ ጭምር የፈጸሙትን ወንጀል የፈጁትን የሸዋ ኦሮሞ አያነሱም። አሁንም መሰረታዊ አቋማቸው ያው ነው። በኢትዮጵያ ለውጥና ዴሞክራሲ የሚገኘው በህዝባዊ ስርዓትና በእኩልነት መንገድ እንጂ በተወሰነ ብሔር የበላይነት አለመሆኑ ቢነገር አልገባቸው እንዳለ አለ። በጠላትነት ፈርጀው እየገደሉና እያፈናቀሉትም ያለው ህዝብ በቀኝ ብሎ ሲነሳ መሄጃ እንደሚያሳጣቸው ገንዘብ የቻሉ አይመስልም። እብሪታቸው ጨምሮ ሹሞቹ ህዝብን መዝለፍም ጀምረዋል። በመፈንቅለ መንግስት ሽፋን ያካሄዱት ሴራ ቀደም ብሎ በአማራው ላይ የተጠነሰሰና አሁንም እየቀጠለ ያለ ዘረኛና የዘር ማጽዳትን ከግብ ሊያደርስ የታቀለ ነው። ቀጥረኛቸው ከሆን ተብየው ለገንዘብ ሲል ቢደግፋቸውም ብዙዎቹ ግን ይህ ጸረ አማራ ዘመቻ ወዴት እንደሚያመራ ማወቅ አልተሳናቸውም። ከፊታችን የተደቀነው አለምንም ጥርጥር የኢትዮጵያን ህልውና በአደጋ ያስገባ አገዛዝ መኖሩን ነው። በጀመሩት ተቀጠሉ የማያቸንፉት ግን አገርን ሊጎዳ የሚችል የእርስ በርስ ጦርነት ውስጥ ሊዘፍቁን ተነስተዋል። ዘረኛ የበላይነታቸውን ለማስፈን በሚጠሩበትም አማራንም ሌላውንም ሊፈጁ ወስነዋል። ከደቡብ ሱዳን ባመጡት ኑዌር አኝዋኩንና ኢትዮጵያውያንን በጋምቤላ የመፍጀት ዘመቻቸው ላይ አሉ። ቀንንት በሚል አማራውን እንዲሁም ጉራጌውንና ሌላውን ሁሉ እያፋጁ ናቸው። ከዚህ ሁሉ ጀርባ ምንም እሺ ያልተባለ ወያኔ አድብቶና ሹሙን እየዘወረም አለ። ወያኔ ያሬ ቀጥሮብዳል። ደማችን የፈሰሰው ይህ እንዳይሆን እንደነበረ አልረሳንም አልዘነጋንም። የወያኔ ተቀጥላዎች፣ ቡችሎችና ጨብጫቢ ባንዳዎችና አንጃዎች ከሹሞቹ ጎን መቆማቸውንም የጠበቅነው ነውና ዛሬ በአማራ ህዝብ ላይ ሲዘመር ደጋፊ መሆናቸው ብዙም አላስገረመንም። ግን ለግን ካልናቸው አመታት አልፈዋል። ስለዚህም ኢትዮጵያ እንድትፈርስ ህዝቧም ወደ እርስ በርስ ሶማሊያዊ በጥብጥና ፍጅት እንዲገባ ከቶም አንሻምና ይህን ዘረኛ አገዛዝ በሁሉም መስክ ታግለን ለማስወገድ ህብረታችንና ክንዳችንን አጠናክረን መነሳት አለብን። በተራ ተራ ሲፈጁን በዝምታ ማየት መቀበል በራሳችን ላይና በሀገራችን ላይ ወንጀል መፈጸም ነው። ወያኔ ያሪግን በሁለገብ ትግል እናስወግድ። ኢትዮጵያና ኢትዮጵያዊነትን በደማችን እንጠብቅ። ውድቀት ለዘረኞች ባንዳዎችና አንጃዎች ሁሉ አል
you. ነፍጠኛ አልከኝ እኮ ነፍጠኛ አሁንኝ ነፍጠኛ የዳር የድንበሬ ያገሬ ዘመን ከዚያም የነፍጠኞች ልጅ ነኝ ያጥንታቸው ፍላቂ የደማቸው ውጤት ሞቶ ያስከበሯት የኢትዮጵያ ባለቤት በነፍስና በነፍስ ልዩነቱን ሳታውቅ እነሆ ግማሽ ሙት ዓመት ከተጣላካት የነፍጠኞች ልጅ ነኝ። አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ከሃዲ ወያኔ ነፃነት የማያውቅ ሸክም ወዳድ ጌኛ በገዛው ይምላል ሲነሳም ሲተኛ እኔ ለሙት ብሎ ጭራሽ አይነሳም የወራሪን ጫማ ይሻለዋል መሳ ነፃ ሁና ከሚያይ ውድና ታገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ ነፃነትም ያውቅ ሸክም ወዳድ ጌኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ ይመስሎ ሲለኛል ነፍጠኛ አዎ ነፍጠኛ ነኝ። ሸዋረ ገድገልኒ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመተ አምርረ ውብነ ቢትወደድ አዳነች ያጃካማ ኬሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባረው ባያስረክቡ አገር በየደረስንበት ውርደት ልብስ ሆነን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ አሁ ነፍጠኛ ነኝ። ሀብተ ጊዮርጊስ ደናግዴ ባልቻ አባ ነፍሶ እና አብርሃም ደሞ ጫበላይ ዘለቀ አሉላ አባ ነጋ እምዬ ምን ይልቅታ የትውብት ሁሉ ዘር አይደረሰና እጅግ ነው አብዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን ኖር ነበር ከማጋጎዣ አህያ እናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ። በነፍስና በነፍስ ልዩነቱን ሳታውቅ እነሆ ግማሽ ሙት ዓመት ከተጣላካት አዎ ነፍጠኛ ነኝ። በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖሯት ኖሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላይ አዝሮ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጩኖ ያጓጉዝ ነበር። በነፍስና በነፍስ ልዩነቱ ሳያውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሀቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ አዎ ነፍጠኛ ነኝ። አዎ ነፍጠኛ
ሰላም ጤና ይስጥልኝ ውድ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ራዕይ ተመልካቾች በሙሉ ኮሎኔል አብይ አህመድ ከመጣ ጀምሮ ዘርን መሰረት ያደረገ ግድያ ማፈናቀልና በተቀለባበረ የመንግስት ሴራ የተለያዩ ንጹሃን ኢትዮጵያውያን ዜጎች በግፍ ተገድለዋል። በዚህ ባሳለፍነው ሳምንት ብቻ ብርጋዴር ጀነራል አሳምነው ጽጌን ጨምሮ የተለያዩ ባለስልጣናት ምንነቱ ባልታወቀ ምክንያት ተገድለዋል። ከብርጋዴር ጀነራል አሳምነው ጽጌ ግድያ ጋር በተያያዘ ሙሉ በሙሉ በሚጣረስ መልኩ ያገዛዙ ሚዲያዎችና አጃቢዎቻቸው የተሳሳተ መረጃ ሲያስተላልፉ ቆይተዋል። ይህንን አስመልክቶ
የኢሃፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ድምጽ ሆኖ ፍኖተ ዲሞክራሲ ፍኖተ ራዕይ ብርጋዴር ጀነራል አሳመነው ጽጌ የበኩር ልጅ ማህሌት አሳመነው ጽጌ ጋር በአባታቸውና በቤተሰቡ ላይ የተፈጸመውን እየተፈጸመም ያለውን ግፍ የገለጸችበትን ቃለ ምልልስ ይዘን ቀርበናል። ተከታተሉ። እሺ እንግዲህ ማህሌት አሳመነው ጽጌ በመጀመሪያ በአባትሽ በብርጋዴር ጀነራል አሳመነው ጽጌ ላይ ስለደረሰባቸው ኢሰባዊ ግድያ እናንተም ልጆችና ባለቤታቸው እንዲሁም የቅርብ ዘመዶቻችሁ ስለደረሰባችሁ ሀዘን በፍኖተ ዲሞክራሲ ሬዲዮና በፍኖተ ሬዲዮ ተመልካቾች ስም ከልብ እናዝናለን አዝነናለን። ማህሌት አባትሽ ምን አይነት ሰው ነበሩ? መቼ በስልክ ተገናኛችሁ?
ያው እንደባባቴ ካባቴነት እጪ ሊናም ማቆ ነገር አልነበረ ለመጨረሻ ጊዜ አርባኝ ሰው ነበረ በስልክ ነገር ሰላም ነበር ላይ ከዛ ቀዳሚ ድጋሚ ያው ሶሻል ሚዲያ ላይ ታይም ነው ነገር ስደውል ስልኩ አይነሳም ይሄ ነገር ተፈጠረ ወይ ደጋግሚ ሞከፍ ላይ ኦንላይን ላይ ነበር ዋትስአፕ ምናምን እስከ 10 ሰዓት አካባቢ ላይክ በኢትዮጵያ እስከ 24 ሰዓት አካባቢ ኦንላይን ነበር ምንም ደጋግሚ ሞከፍ አላነሳም ከዛ እናቴ ጋር ደወልኩኝ ያ ችግር ተፈጥሯል እኛም እንዳልሽ ነው እየጠበቅን ነው አለች
እናትሽ ሀገር ቤት ናቸው የነበሩት በሰዓቱ
ነበርቻው
እሺ ማህሌት እንደው አባትሽን ድንገት ነው መተው የወሰዷቸው ወይስ እንደው እንደጋጣሚ ከስራ ሲመለሱ ጠብቀው ነው ያዟቸው?
እኔ ያው እዛ ስለማልኖር ያየሁት ነገር የለም ገብቷል እንደው ታውቁ ነው ላይክ ፕሬሽን የሰማነው ግን ቀን ምሳ ሰዓት ላይ ቤት ገብቶ ምሳ በልቶ እንደወጣ ተምቻለሁ በሰላም
ስለዚህ አባታችሁን መዳረሻ ለሁለት ቀናት ተቆም ነበር ማለት ነው አይደል?
አናቀ
ስልካቸው ላይ ቢደወልላቸው ለማንም አይመልሱም ነበር ማለት ነው። ስለዚህ አባትሽ ከጠፉ ከሁለት ቀን በኋላ መሞታቸው ታወቀ ማለት ነው። አንቺ መቼ ወደ ሀገር ቤት መጣሽ?
እኔ ኢትዮጵያ የቀረሁ ቀን ነው የቀረሁት።
ምናልባት እስቲ ስለ አባትሽ አፍረጅ ምክንያቱም እየተነገረን ያለው ነገር ከምድነው ከጠቅላይ ሚኒስትሩም ከሌሎችም አባትሽ ብርጋዴር ጀነራል አሳምነው ጽጌ ጥፋተኛ እንደሆኑ የመፈንቅለ መንግስትም አስበው እንደነበረ ከሌሎች ግብረ አበሮች ጋር በማለት ተወንጅለው እንደነበርና ከዛ በኋላ ደግሞ የተለያዩ ሚዲያዎች የተለያዩ ሰዎችን እያቀረቡ የሚጣረስ ተበርሶ የሚጣረስ መረጃ ነበር ሲያሰሙን የነበረውና አንቺ ከቤተሰቦች ጋር ማለት አስላባትሽ እስቲ ነገር አባትሽ ምን አይነት ነው?
እኔ አሁን በሚወራው በሚባለው መልኩ ምን ለምናገር አባቴ ነው በእንደዚህ አይነት ባህሪውን በሚባለው ለእውነት ሁሌም እንደሚቆም አቃለሁ ሁላችንም ልጆች ማለት ነው ሁሌም እውነት ተከታተሉ ማለት ነው። ራምሳን አብያበር ያለው ሰው ነው። አባታችን ለቃያታችን በጣም የተከታተሉ ሰው ናቸው። እዛውንም ይልቅ እናቱም እንደዚህ ግልክታ ናቸው አያሴ። እሱም በጣም ፈሪሃ አብያበር ያለው ሰው ነው። ለትልቅም ለትንሽም የሚታዘዝ የሚያከብር ሰው ነው። እዚህ ይወራው ነገር ጋር ጭራሽ እንደዛ አይነት ማንነት ያለው አባታችን
እሺ እንግዲህ የቤተሰቦችሽ ሁኔታ አሁን ላይ ዛሬ ላይ ምን ይመስላል? እንዲሁም የቀብር ስነ ስርዓቱስ ምን ይመስል ነበር?
አሁን በስነ ስርዓት ያው ገብቷል። አንዳንዴ ታስቡ እንደውም ለኛ እንደ ቤተሰብ አጣ ነው ሳይክ ለኛ ስቃይ ሆነብን እንጂ ለሱ ራስም አልነበረው። ሁሌ በጣም ስራ በጣም ጭንቀት በጣም ሲነገር ልፋን በዚህ እኔ ዘጠኛ ነው ሙሉ ሰርቪስ ሆናታለፈ። አሁን ላይ አንድ አመት በስነሳት ደስታችንን እንኳን አጣጥመን አጨረስን ነበር ገናኝ። ማለይ ነገር መፈጠሩ ያሳዝናል ነው። ቀብሩ በተሳካው ነው ሲሉ በነበረበት ተፈጽሞ ከዛ በኋላ ምን ይያዝ ቆየው ማን ከመሻለው አጋጣሚ ሲከገባው በኋላ ደግሞ እናቴ እናጣዋታል። አሽዋ ሜዳ ካውንቲ ፓኪስታን ነበር የነበረችው አድራ ሙጣት ላይ ደግሞ ሌላ ቦታ ወጥቷታል ይባላል። ወንድሙ ምን እንዳላና ቅም ፋይሌ ቤት ፖሊስ ያረጋል ይላል ለቀብር ማላየ ነው።
ስለዚህ ቀብር ላይ ማልተገኘ ማለት ነው?
ነው ቀብር ላይ ማልተቀማ ማለት ነው። እሱና ለቀብሩ ነው ገብቷል። ሀዘናችን እንኳን በስነ ስርዓት አንዱ ገና ሳይወጣን በላይ በላይ ተጨማመረ።
እንግዲህ ህዝቡን ግራ ያጋባውና ጥያቄን ሊፈጠር ያደረገበት ነገር ቢኖር ኮሎኔል አብይ አህመድን አባትሽ ባንድ ወቅት በባህር ዳር ለእስራኤል ህዝብ የመጣ ወይ የተነሳ ሙሴ ነበር ለኢትዮጵያ ህዝብ ደግሞ አብይ አህመድ መጥቷል ብለው ነበር። እና ዛሬ ላይ እየተፈጠረ ያለው ነገር ሁሉ የተምታታ ነውና እንደው ምናልባት ምን አድርጓቸው ቢሆን ነው እንዲህ ለአስከፊ ግድያ አሳልፈው ኮሎኔል አብይ አህመድ አባትሽን አሳልፈው ሊሰጡ የሚችሉበት ምክንያት?
ሬሳ አምጥተው ሲሰጡን እንዴት እንደሞተ እንደገደደ ተገድሎ ግን ምንም የተሰጠን ኢንፎርሜሽን የለም። ሬሳ ሲሰጡን ከሬሳውም ላይ ታየ ስም ተረጥፎ መጣል በቃ ከዛዎች ለማሟሟቱ እንዲህ አይነት ነገር ተፈጠረውን በሱ በኩል ምንም አይነት ኢንፎርሜሽን የሰማን ነገር የለም። ማንንም መጠየቅ አንችልም። ማንም በሱ በኩል የነበሩ ሁሉም ገብቷል። አጃቢዎችም ሹፌሮችም ምንም ስልካቸውን ሊሰራልን አልቻሉም። ቤት እንዳሉ አናውቅም። ምንም የምናውቀው ነገር የለም። ለኛም እንደዚህ በዜና ተነገረን ቪዲዮስ ከነገሩ ውጪ የተለየ ምንም የሰማነው ነገር የለም። ሁሉም ስለስም ያለ የሚገልጽልን።
እንግዲህ ቅድም ከናትና ከአጎትሽ ሌላ አሁን ላይ ችግር ላይ ወድቋል ብለሽ ልታስቢ የምትችያቸው የቤተሰብ አባላት ምናልባት ልትነግሪኝ ከቻልሽ?
ወጥቶ ያሉ እስካሁን ቤታቸው አልተመለሱም አዲስ አበባ እነሱም ያው አጋጣሚ ፖሊስ ይፈልጥሽ ይዶ ነበር ዛም
ባሉበት ቦታ
ማለት እነሱም የኔ ታናናሾች ናቸው። ውስጥ አንደኛ እዚህ ጋር አባታችን ማጣታችን አለ። በዛ ላይ ያኛው ተሽማ ምናምን ሁሉም ስጋት አለ። በቃ የትኛውን ራሱ ማስተናገድ እንዳለብን ባውን ሰዓት ድጋሚ ስናተን ደግሞ ሌላ ቤተሰብ ልናጣም ምን የትኛውን ማስተናገድ እንዳለብን በቃ እየተንታፋ ስሜት ነው እየመጣብኝ ያለው ነው። እዚህ ጋር አባታችን አጣን በቃ አለቀ ሞተ እንደዚህ ሆነ እንደዚህ ሆነ ተባለን ተቀበልን። አሁን ደግሞ አዶም የቀረው ቤተሰብ ላይ ምን እንደሆነ አላውቅም።
ምናልባት እናንተ ምስጥታው ካላችሁ እና ታወጣላችሁ ብለው ይሆን የሚያስተረሩ?
እኛ ምንም ብናቀው ነገር የለም። የሥራ ገሊላ ነገር ቤተሰብ ላይ ነገር ሌላ ነገር
እና እሺ ግን ምናልባት ዘርዝሪልኝ እናትሽ ማን ነው ስማቸው?
እናቴ ደስታ አሰፋ ግርማይ ትባላለች።
ደስታ አሰፋ
ትላንትና ልደታ ነበረች። እኔ ስመጣ ነው ያው ተፈናውን የሰማሁት። አሸዋ ሜዳ አካባቢ ፖሊስ ጣቢያ ነበር የወሰዷት። ከዛ አሁን ጠዋት ላይ ግን አሁን ኢትዮጵያ አጋጣሚ ደውዬ ነበረ ሌላ ቦታ ሄዳለች ተሰዋል
አላቀ እሺ። ከዛ ደግሞ አጎትሽ ናቸው የአባባትሽ ነው በእናትሽ ላይ ያለው
የአባቴ ወንድም
ማን ነው ስሙ?
ኃይለስላሴ።
ሌላ አሁን ሄደ ደምነት የሚያሰጋው ሆነ ያላቸው ሰዎች አሉ?
አንተ ዘይፋ የተወሰደ ለሱ ናቸው ላይ እናቴ ወጣት ኃይለስላሴ እንዳናናቀኝ ቤቱን ይጠብቃሉ ቼክ ያደርጋሉ።
ኃይለስላሴ ኦልሞስት 3 ቀን ሆኖ ማለት ነው እንግዲህ
አንለፈ በቃ ሰምነው ሞተ ከተባለታ ጀምሮ ከኖን ይቀርብ ላይ ማላይ ከተባለ ቤተሰብ ማላይ ነው ከተባለ ላይ ከኛ አባቴ እንጀልቻ ሳድገኝ የእውነት ለመናገር ስለዘር ያወቅኩት ዩኒቨርሲቲ ስገባ ነው። አንድ ቀን ቤታችን ስለዘር አውቅ ስለ ኢትዮጵያ ስለሚሰራ ስለ አንድነት ነው የሚያወራው። እኔ ራሴ ነገር እንደልጅ ሆኖ ደሳችን ግን ዛሬ ዘር አለን እንግዲህ ኢትዮጵያ ልክ ሌላ ክልል ነበር አጋጣሚ የደረሰኝ እና ከየት ነው የመጣሁት ሲሰማቸው ነው ዘርሽ ምንድን ነው ሲል ከዛ በኋላ ነው አልፋዘርም አለ እንዴና ብዬ መጠየቅበት ስጣት ራሱ ይችል እኛ አንድ ቤት እያለን ስለ አማራና ስለ እንትንና ተብሎ አንድ ቀን በሙሉ እንደዚህ ነገር አሰብኩ ላይ ለአንድ ሰው ቀድሚያ ሁሌም ኮላበሮበት ነው አስራት ከቤተሰብ ሁሉ የሚቀድምበት አገሩ የሀገር ሰላም ካልሆነ እኮ እናንተ በተፈጠሩ እንደዚህ መኖራችሁ በስዛት መማራችሁ ይህ ነው መልስ የሚሰጠል ከኛ ጋር እንደዚህ ያስከፋለሁ መልስ ነው ሀገር እንደዚህ ካልሆነ እኮ ሀገር እየተበጠበጠ ሀገር ሰላም ካልሆነ ሁሌ ለሀገር ነው ቅድሚ አንድ ቀን ቤት ለዘም ሲያስተምረን ኦር ሲነግረን እናንተን ላክቱ ኦር ላይንስ ዘር አማራ ብራንኩ በግድ እንደቤተሰብ አወርሱ ላያቀ ስላንድ
ኢትዮጵያ ስላንድ
ሀገር ነው
ነስተምረን ያለው አንቺ መጀመሪያ ልጅ? አዎ እና አራት ልጆች ናቸው
አንቺ ስንተኛ ክፍል እያለሽ ነው እንግዲህ መጀመሪያ አባትሽ ታስሮ የነበሩት ለመጀመሪያ ጊዜ ማለት ነው?
አዎ በመለስ ሰዓት ነው ለታስተው ባል አልኩ ተማሪ ነበርኩ
ታኛ ያን አዲስ አበባ ነበር ሻንቺ
አጥቻው ነበር እኮ ነው ነበር የታሰረው ያው አንዴ ሞት ከዛ ከሞት ደግሞ ወደ እድሜ ልክ ተሻሽሎ በቃ ገብቷል። ብዙ ፈተና ለኛ እንዳባት የእስር ቤት ይሻለን ነበር አጥቻ አለ ብለን የሚሄዳችን መጠየቃችን ማለት ነው ያው ከብደብ እነሱ እንደወጣ ከብደብ ብቻ ነው የሚጠብቀው ምክንያቱም በእኛ ምንም የደረሰ ምንም የምናውቀው ነገር ስለሌለ ምንም በሱ በኩል የሰማነው ነገር ስለሌለ በሱ በኩል የመጣ መረጃ ምንም የምናውቀው ነገር ስለሌለ ከብደብ እነሱ የሚጠብቀው
አሁን ዛሬ አሁን ይህን በምትመጂ ሰዓት የእናንተ ቤት እየተፈተሸ ነው እና ሌሎች ነገሮች እየተደረጉ ነው?
ከዚህ በፊት ፈትሸዋል። እኛ
አንቺ እዛ እያለች
እኔ ቁዛን ነበርኩም ገና ከዚህ መንገድ ላይ ልሄድ ነበረ። አጋጣሚ ማዘር እንዳግ በላሁና ሬሳ እየጠበቀች ነበረ። አዲስ አበባ ገብቶ አያቴ ነበረቸው ፈትሾ የሚፈልጉትን እቃ ምናምን ወስደዋል። ቤት ውስጥ የቆመ መኪና አንስተው ምናምን ሰው ሄደዋል። ከዛ በሁለተኛው ቀን ደጋሚ መጥቶ ላይ የሚመጣ ሰው ካለች ካርዱ ሄደዋል። አሁን ደግሞ አጋጣሚ ትላንትና ማዘር ያው ለቀጥታ ከዛው ከቀጥታ እንደነበር ተላልፈ ለቀጥታ ላይ ነበር አዲስ አበባ ቀጥታ ነው ለቀጥታ ሰባዎች ነው 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 ያ አሳስ ምን ነው መጥቶ እንዶ ሰጣት ይችላል ካምስ
እንግዲህ አባትሽ ብርጋዴር ጀነራል አሳምነው ጽጌ የአራት ልጆች አባት ናቸው። ትልቅም ኃላፊነት ተረክቧል። የአራት ልጆች አባት እንዲሁም ደግሞ
ሰማታት ጋር ያለውን ህመም እኛ አንዳንቺ ሆነን እንድሰማን ነው ወጣሽት ያ የደረሰበት ሰው ነው የሚያውቀው። ብዙዎች በኢትዮጵያ ውስጥ ባሉበት ጊዜ የተለያዩ ሰዎች ተገደሉ ምን ሲባል እኛ እንደ ሩቅ ስለሆነ ህመሙ አይሰማም። ለቤተሰብ ግን ያማል። ለልጆች ለእናት ለወለደች አማካ ምን ተሰማቸው? ምናልባት ልጆቹ ምን ያውቃሉ ያልቻለ
ማለት በቃ በጣም ያዘን ነው። ሁሌ ለሀገሬ አንድነት ላይ ሁሌ ለሀገሬ ብሎ ቅድሚያ የሚሰጠው እየነገፈን ከኛ ከቤተሰቦቹ ከልጆቹ በላይ ለሀገሩ ቅድሚያ የሚሰጠው መጨረሻው በእንደዚህ መልኩ መሆኑ ትንሽ ከባድ በጣም አዝነናል። እንዳባት ስናጣው ደግሞ ስሜት አለው። በጣም ደግሞ የሰራለት ነገር በቃ ሁሌ ለሀገሬ ትግል 9 አመት ሙሉ እስር ቤት ማሳልፏል። ብዙ ነገር አልፏል። እዛም እየተመላለስን ብዙ ነገር አይተናል። አሁን ገና ከተፈታ አንድ አመት።
ስለዚህ አባትሽ የመጨረሻውን ልጃቸውን ያዩት ለመጨረሻ ጊዜ 3 አመት እያለ ነው ማለት ነው?
አዎ
በሰዓቱ አዲስ አበባ ነው ወይስ ሌላ ክፍለ ሀገር ነው የታሰሩት?
አዲስ አበባ ነው ዘዋይ።
እንግዲህ እናንተ ስለ አባትሽ የተለያዩ ቪዲዮዎች ማለትም አገዛዙን ደግፎ የቆሙ ቪዲዮዎች ስለ አባትሽ የተለያዩ ነገሮች ሲናገሩ ይስማል። እንግዲህ ምን ተሰማችሁ? ምንስ እንዲደረግ ትፈልጋላችሁ? ዛሬ ላይ የኢትዮጵያ ህዝብ ምን እንዲያውቅ ትፈልጋላችሁ?
የኔ አባት በመግደል ያምን ይናቃል። በመሸሽም በማምለጥም የሆነ ነገር ለእውነት ብቻ እንደሚታገላቃለው ለእውነት ብቻ ከዚህ በፊትም ታስሮ 9 አመት ሙሉ መስዋዕት ከፍሏል። ለኢትዮጵያ ሲል አይደለ ለአንድነት ሲል ነው የዛን የሚገባው። አሁንም በመግደል ያምን እሱን ማያደርገው ብቻ እውነቱ እስኪወጣ ተፈቃደ ነው 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 ተፈቃደ ነ ከኑ የሁላችንም ነው ተቃውሞ ሁላችንም የተማሩ ሰዎችን ጀግኖቻችን አከናል ላንድ ነገር የሚሰሩ ሰዎችን አከናል አንድነት ሰውነቱ እስከሚጣጥ
እሺ ማለት እናትሽ እንዳልሽኝ ወይዘሮ ደስተና ሰፋ እንዲሁም ደግሞ አጎቶሽ አለስላሴ ጽጌ የት እንደገባ አይታወቅም ማለትና የኢትዮጵያ ሕዝብ ምን እንዲያደርግላችሁ ፈልጋላችሁ ማለትም ከቆናችሁ ቆሞ ያያችሁ እንዲጠይቅ ወጪ ያለው ህብረተሰብ
ቆናችሁ አትሊ የተቀመጡት ቤተሰብ አትሊ ከበሰላም አንተ የተወለድክበት ሀገር ላይ እንደዛ መሆን ይከብዳል አይደል አትሊስት በሰላም እውነቱ እስከሚወጣ አትሊስት ለኢትዮጵያ ሕዝብ እውነቱ እስኪወጣ ድረስ ተረጋግቶ ቢጠብቅ እና ማን ላይ ባይፈርስ ደስ ይለኛል አንዳንድ የሚሰማው ነገር ሄጅ ይያለ ደስ ስለማይል ከቷል ሁላቸውም አሁን ያጣናቸው ሰዎች ለአንድ ዓለም የሚሰሩ ሰዎች ነበሩቻቸው እነሱ በማላቸው ሁላችንም ተጎድተናል እንደ ሀገር ብዙ ነገር አጥተናል ሰው ተረጋግተናችሁን መጠበቅ ነው እንግዲህ ሁላችሁን ከዚያቱ ተጣል ብዬ ነው ማምነው ምክንያቱም በሱ በኩል እስካሁን እየሰማን ያለነው ሚዲያ ሁሉ በአንድ ሳይድ ብቻ ስለሆነ በሱ በኩል ምንም የሰማነው ነገር ስለሌለ
ወላሁም ያክቶም ያየን ተካለ እንጭን ተጣጣለ እንግዲህ ማለት ይሄንን ቃለ በጥይቅ በማድረግበት ሰዓት ካንቺ ጋር ከኢትዮጵያ ከተሳ ከገባሽ በኋላ ከትርኪት ሰዓታት በኋላ ነው እንግዲህ ያገኘሽና እንደሚደክመሽ ምንም ትርትር የለውም ግን ፍቃደኛ ሆነሽ የሆነ ያሉትን ነገሮች ለመንገር ስለወደድሽ እናመሰግንሻለን ግን ህብረተሰባችን አውቆ ዛሬ ላይ ለውጥ የተባለው ነገር ለውጥ እንዳልሆነና ለተወሰኑ ግለሰቦችና የህብረተሰብ ክፍሎች ብቻ መብት እንደተሰጠና ሌላው እንዲታፈን የተፈለገበት ነገር ነው የሚታየውና ምንም እንትን ነገር ነው።
ለውጥ ካለ መጨረሻም ላይ በሱ በኩል ያለ መረጃ ቢሰጠን ብናክ በአንድ በኩል ያለ መረጃ ነው እየተማን ያለ ነው አሁን በሌሎች በኩል ያለው ያው በመንግስት ሚዲያ በኩል ያለው መረጃ ብቻ እየተማን ያለ ነው እንደዚህ ተፈጠረ በሱ በኩል ያለው አንድ ምንም የሚሰማነው ነገር የለም ምንም የምናውቀው መረጃ የለም ሁሉ ነገር ታክኗል እኛም እንደ ቤተሰብ አብረው የነበሩትን ሹፌሮች አብረው የነበሩትን ጋቶች መጠየቅ አልቻልንም ስልካቸው አይሰራም የት እንዳሉ አናውቅም ለመፈለግ ሞክረን ነበር በስልክ
ከነሱ ጋር እንጨርሰን ነው ማለት ነው። ስለዚህ አባቶች ጉዳይ የነበረውን ነገር ሁሉ ስለነገርሽን እናመሰግናለን። ይሄንን ነገር ለመላው ኢትዮጵያ እናደርሳለን። አይቶም ደግሞ የኢትዮጵያ ሕዝብ ያንቺን አባት ሰማዕትነት አንስቶ ለኢትዮጵያ መልካም ነገር የሚያመጣበት ህልሙ እንደኛ ሐሳብ ህልሙ ታላቅ ተንፈቀመ ይሁንና አንቺም ተነገርሽን ዘረኝነትን ማስብ ሰው የቤተክርስቲያን ቀንጾ ነውና ሁሉም ስለተሰብ የዚህን ጀግና አባ አሪያ ይዞ በግድም እንዲነሳ የበኩላችንን ጥረት እናደርጋለን። ፍትህም እንዲያገኝ ከምንም በላይ ፍትህ እንዲያገኝ ምክንያቱም የውጭ
ፍትህ እውነቱን
እንዲናገሩ ምክንያቱም እውነት አልተናገሩ ስለዚህ ሀፓ አታኪ ይሆናል እንጂ አሁን ለምሳሌ የሀፓ አባላት መዳረሻቸው አይቀርም። ታስሮ 29 የኔን እድሜ ያክል ታስሮ ምን ያህል ጭካኔ እንደሚሰራ ወያኔ እግዚአብሔር ከአንቺ ጋር ይሁን። ጥናቱን ይስጣችሁ ማለት ይህ ምን
እኔ እስካሁን ቢገም እውነት ሁሉ የመሰለኝ አይደለም። ማለት ማመን ራሱ እየከበደ ለትናንት ተፈታተሉ እስካሁን ውጤን በግድ ነው የሳምንታል። እውነት ሁሉ የመሰለኝ አይደለም። ማሩን ሜቢ ከተፈታ ሄጄ አላገኘሁትም።
ስለዚህ አባትሽ ከተፈቱ በኋላ በአካል አልተገናኛችሁም ማለት ነው?
ከባላገኘውስ በጣም ቢዚ ነበር ስራ በስልክ ነበር የምንገናኘው ወይ መጣለው ወይ መጣለው ገናኛለ እየተባባለ እስካሁን እውነት አይመስለኝም። ምን ይራስ ማለት ባንክ ቆን ያምናለው ባንክ ቆን እውነት አይመስለኝም። ከዛ አባት
ይመጣል እግዚአብሔር ያበርታሽ ማለት ይሄ
እንግዲህ በዚህ ወቅታዊ ሁኔታ ህይወታቸውን ላጡ ኢትዮጵያውያንና ለቤተሰቦቻቸው ፍኖተ ዲሞክራሲ ፍኖተ ሚዲያ መጽናናት
ያው ይሄ ነው።